boriitiin walitti deebina. Nagaatti bulaa.
Amma sagantaa afaan Amaaraa.
The Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሚያዝያ 14 2013 ዓ.ም ምህረት ዝግጅታችን ጀመረ። በድረገጽ አማካኝነት እየተካሄደ ባለው ዓለም አቀፍ የአየር ንብረት ለውጥ ስብሰባ ላይ የተለያዩ መሪዎች ንግግር ያደርጋሉ። በአብይ ርዕስ ዘገባ ይኖረናል። በቤንሻንጉል ጉሙዝ ክልል የሴዳል ወረዳ ባልታወቁ ታጣቂዎች ቁጥጥር ስር መዋሉን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ።
በርካታ ነዋሪዎች እንደዚሁም የወረዳው አስተዳደርና እንደዚሁም ፖሊስ ካካብ ሸሽቶ እንደሄዱም መረጃት ችለናል። ከዚህም በተጨማሪ አባቂ ቡድኑ የመንግስትና የግለሰብ ንብረቶችን ማቃጠሉ፣ እንደዚሁም ነዋሪዎችን የወረዳውና የዞን አመራሮች እንደዚሁም የመንግስት ሰራተኞች መገደላቸውንም ማረጋገጥ ችለናል።
የኮሚሽኑ ከፍተኛ አማካሪና ቃል አቀባይ አቶ አሮን ማሾ ናቸው። የክልሉ የጸጥታና ሰላም ግንባታ ኃላፊ አቶ አብዮት አልቦሮ የሚሉት አላቸው።
በአሁኑ ሰዓት ሙሉ በሙሉ ከተማዋን ወይንም ወረዳዋን ጸረ ሰላም ኃይል ተቆጣጥሯታል የሚለው መግለጫ ትክክል አይደለም።
በአማራ ብሔር ተወላጆች ላይ በተለያየ ቦታ እየደረሰ ነው ያሉት እንግዲያና ጥቃት የሚያወግዝ የተቃውሞ ሰልፍ ዛሬ በጎንደር ከተማ ተካሂዷል። እነዚህንና ሌሎች ዘገባዎችን በምሽቱ መሰናዶ አዳምጣላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። መንግስትን ለመገልበጥ በማሴርና ከታጣቂዎች ጋር ግንኙነት አላቸው ተብለው የተጠረጠሩ 10 የጅማ ዩኒቨርሲቲ የቀድሞ አመራርና መምህራን ለሶስተኛ ጊዜ ፍርድ ቤት ቀርበዋል። የተጠርጣሪዎቹ ጠበቃ አቶ ታዬ ደምሴ ፖሊስ ምርመራውን አላጠናቀቅኩም በማለቱ 10 ተጨማሪ ቀናት በፍርድ ቤት የተሰጠ ቢሆንም ተጠርጣሪዎቹ ይግባኝ በማለታቸው ነገ ጅማ ከፍተኛ ፍርድ ቤት ይቀርባሉ ብለዋል። በዚህ ዙሪያ ጉዳዩ ከመመለከታቸው የመንግስት አካላት ተጨማሪ ማብራሪያ ለማግኘት ያደረገው ጥረት ለአሁን እንዳልተሳካ ገልጾ ናኮር መልካ ዝርዝሩን አስተላልፏል።
መንግስትን ለመገልበጥ በማሴር ከኦነግ ሸኔ ታጣቂዎች ጋር ግንኙነት በመፍጠርና ህዝቡን ለአመጽ በማነሳሳት በሚሉ ክሶች ከተጠረጠሩት መካከል የጅማ ዩኒቨርሲቲ ምክትል ፕሬዝዳንት የነበሩ ዶክተር አዱላ በቀለ፣ ፕሮፌሰር ሱልጣን ሱሊማን፣ የዩኒቨርሲቲው የተማሪዎች ዲን አቶ ወልዱ አሰፋና ምክትላቸው አቶ በዳሳ ፈረጃ፣ ዶክተር ቢሊሱማ ሙላቱ፣ ዶክተር ተክሉ ገመቹና ሌሎችም እንደሆኑ ታውቋል። ተጠርጣሪዎቹ ያለ ክስ በጊዜ ቀጠሮ መታሰራቸው ለዩኒቨርሲቲም ሆነ ለሀገራዊ በጀትም በሚል ተለቀው ጉዳያቸውን እየተከታተሉ የሥራ ኃላፊነቶቻቸውን እንዲወጡ ለፍርድ ቤት አቤቱታ ማቅረባቸውን ጠበቃቸው አቶ ታዬ ደምስ ያመልክተው ጥያቄውን ፖሊስ ሳይቀበል በመቅረቱ አቤቱታቸው እንዳልተሳካ ገልጸዋል። እስረኞቹ በተባሉት አድራጎት ላይ አለመሳተፋቸውን ተናግረው ከእስር እንዲለቀቁ ፍርድ ቤት እንዲወስንላቸው ትናንት ይግባኝ በማለታቸው የጅማ ዞን ከፍተኛ ፍርድ ቤት ጉዳዩን ለማየት ለነገ ቀጠሮ ሰጥቷል። ተጠርጣሪዎቹ ቤተሰቦቻቸውን ለማግኘት እንዳልተቸገሩና ቅሬታ እንደሌላቸው ጠበቃቸው አቶ ታዬ ገልጸዋል። የኮቪድ-19 ወረርሽኝና የኑሮ ውድነቱ በተባባሰበት ሁኔታ ውስጥ መምህራኑን ያለማስረጃ አስሮ ለሳምንታት ማስቀመጥ ተገቢ እንዳልሆነ ከተጠርጣሪዎቹ መካከል የዶክተር አዱላ በቀለ ባለቤት ወይዘሮ ብርቱካን እድሉ አመልክተው መንግስት አስሮ ሳይሆን ለቆ እንዲያጣራ ለቪኦኤ በሰጡት ቃል ጠይቀዋል። የጅማ ከተማ ፖሊስ ጽፈት ቤት ከፍትህ ጽፈት ቤት እንዲሁም ከኦሮሚያ ፖሊስ ኮሚሽንና ጸጥታ ቢሮ ኃላፊዎች ማብራሪያ ለማግኘት በተደጋጋሚ ያደረግነው ጥረት በባለስልጣናቱ ፍቃደኛ ለመሆን ምክንያት ለአሁኑ ሊሳካ አልቻለም። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮር መልካን ለዘገባው አመሰግናለሁ። ሳልሳዊ ወያነ ትግራይ ፓርቲ 2 ከፍተኛ የአመራር አባላቱ መታሰራቸውን አስታወቀ። ምክትል ሊቀመንበሩ አቶ አሉላ ኃይሉና የፋይናንስ ኃላፊው አቶ ካሳይ ኃይሉ ዛሬ መቀሌ ውስጥ በወታደሮች መያዛቸውን ፓርቲው ተናግሯል። ድርጊቱ የሰላማዊ ትግል እንቅስቃሴን የሚገታ ነው ብሏል። ከክልሉ ጊዜያዊ አስተዳደር መልስ ለማግኘት ያደረገው ሙከራ እንዳልተሳካ ገልጾ ሙልጌታ አጽባሃ ከመቀሌ ተከታዩን ዘገባ አስተላልፏል።
በትግራይ ክልል የሚንቀሳቀሱ የሳልሳውያን ትግራይ የፖለቲካ ፓርቲ ሊቀመንበር የሆኑት አቶ አሉላ ኃይሉና የፓርቲው የፋይናንስ ኃላፊ አቶ ካሳይ ኃይሉ ገለጻ ነው። በመቀለ ከተማ በአንድ ካፌ ውስጥ ያሉ ወታደራዊ መለዮ በለበሱ መታሰራቸው ፓርቲው ገልጿል። የፓርቲው ሊቀመንበር አቶ ሀያሉ ጎድፋይ ለአሜሪካ ድምፅ ተናገሩት የመታሰራቸው ምክንያት አላወቅንም ብለዋል። ዛሬ ነው አስረዱት አክሱም ሆቴል አካባቢ የሆነ ማጠት ሚባል አካባቢ ጓደኛ ነበረ። ከፋይናንስ ኃላፊ እኛ ካሳይ ኃይሉ ጋር አብረው ነበሩ። ድንገት ወታደሮች መጥተው የወሰዱት ለምን የሚወስዱት ስኳንታዊ ነገሮች ነው። ፓትሮል ይዘውት ወደ ሰሜን ሊሄዱት የፓርቲው አመራሮች መታሰር ሳይታው ያሉት አቶ አያሉ ይህ ተግባር በክልሉ እየተፈጸመ ያለው ግፍ ቅጥያ ነው ብለውታል። በተጨማሪ ደግሞ የሰላማዊ ትግል እንቅስቃሴ የሚገታ ነው ማለት ነው የገለጹት። ይሄ ስራ ፓርቲው በጽኑ የሚቃወመው ነው። እንደሚታወቀው ባለፉት ወራት ትግራይ ላይ የተካሄደው ግፍ እና ትግራይ ላይ የተሰራው ወንጀል በጣም አሰቃቂ ነው። ዓለም በሙሉ ያወገዘው ነው። ስለዚህ ያንን ስራ በጽኑ የምናወገው ነው። ተቀባይነት የለውም። ይሄ መንግስት የዲሞክራሲ እንዳማራጭ የመውሰድ ፍላጎቱ በጣም እየቀነሰ እንደመጣ ነው የሚያሳየው። ይሄ እኛ እዚህ ሀገር ሰላም መንገድ መንቀሳቀስ ይቻላል ብለን አይደለም እየተንቀሳቀስን ያለ ነው። ቢያንስ ግን እዛችን የደረሰበት አፍታ እየደረሰ ያለው በምተፈለቃለ ነው እየተንቀሳቀስን ያለ ነው። የቀረ ህዝብ ሚነት በሚዲያ ስራ የሚሰራውን በሚዲፕሎማ ስራዎች ሲሰራ ነበረው የሰላማዊ ትግል እንደማያስቻል ነው ይህ መንግስት እየታሳየ ያለው። የቀረችው ስተትን በማድረጉ እየገባት ያለው ይሄ ምንም መመዘኛ ተቀባይነት የለውም። በጽኑ የምናወግዘው ነው። ሳልሳይ ትግራይ በትግራይ ክልል ባለፈው ጳጉሜ በተካሄደው ምርጫ ተወዳድሮ ነበር። እስራቱን አስመልክቶም ከክልሉ ጊዜያዊ አስተዳደር መልስ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። ለአሜሪካ ድምፅ ሙልጌታ ጽብሃን መቀለ።
ሙልጌታ ጽብሃን ለዘገባው አመሰግናለሁ። ዓለም በዘመናችን በህልውናችን ላይ የተደቀኑትን ቀውሶች አሸንፋ መወጣት አለባት ሲሉ ያስገነዘቡት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከዩናይትድ ስቴትስ ወደ ከባቢው አየር የሚለቀቀውን በካይ ካርቦን መጠን እንደ አውሮፓውያን አቆጣጠር በ2030 ከ50 እስከ 52 ከመቶ በሚደርስ መጠን ለመቀነስ የተዘጋጀውን አዲስ ግብ ይፋ አደረጉ። ፕሬዚደንት ባይደን ይህንን ይፋ ያደረጉት የአየር ንብረት ለውጥን አስመልክቶ በርቀት በኢንተርኔት አማካይነት ከሌሎች በርካታ የዓለም መሪዎች ጋር ማካሄድ ያሰናዱትን ዓለም አቀፍ ጉባኤ በዛሬው ዕለት ሲከፍቱ ባሰሙት ንግግር ነው። የአየር ንብረት ለውጥ የሚያስከትለውን አስከፊ መዘዝ ለመከላከል እንችል ዘንድ በእነዚህ 10 ዓመታት ውስጥ አስፈላጊውን ውሳኔ ማድረግ አለብን ብለዋል። ሌሎች ሀገሮች በተለይ ባለ ትላልቅ ኢኮኖሚዎቹ ሀገሮች ጠንከርና ፈጠን ብለው መንቀሳቀስ አለባቸው ሲሉም ባይደን አሳስበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ፣ የቻይና ፕሬዝዳንት ሺ ጂንፒንግና ሌሎችም መሪዎች በጉባኤው ላይ ንግግር አሰምተዋል። ዜና በኋላ በአብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። ማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ቻድን ለበርካታ ዓመታት የመሯት ፕሬዚደንቱ ኢድሪስ ዴቢን ህልፈት ተከትሎ አስተዳደሩን የሽግግር ወታደራዊ መንግስት መያዙ ትክክል ነው በማለት የፈረንሳይ የውጭ ጉዳይ ሚኒስትር ተናገሩ። ዣን ኢቭ ለድሪያን ዛሬ በቴሌቪዥን በሰጡት ቃለ መጠይቅ በፕሬዚደንቱ ህልፈት የተነሳ ልዩ ሁኔታ በመፈጠሩ ሰራዊቱ ብሔራዊ ሸንጎን በትኖ ሲያበቃ ለአንድ ዓመት ተመንፈቅ የሚያስተዳድር ወታደራዊ ምክር ቤት መሰየሙን የግድ አስፈላጊ አድርጎታል ብለዋል። በቻድ ህገ መንግስት መሰረት ፕሬዝደንትነቱን መረከብ የነበረባቸው የምክር ቤቱ አፈ ጉባኤ ነበሩ። ሆኖም የፓርላማው አፈ ጉባኤ ሃሩን ካባዲ ባወጡት መግለጫቸው ያለውን ወታደራዊ የጸጥታና የፖለቲካ ሁናቴ በማገናዘብ የጦር ሰራዊቱ አስተዳደሩን እንዲይዝ ተስማምቻለሁ ብለዋል። ፈረንሳዩ የውጭ ጉዳይ ሚኒስትርም የአፈ ጉባኤውን ቃል ጠቅሰው ሲያበቁ ጦሩ ስልጣን መረከቡን ተገቢ ያደርገዋል ብለዋል። ወታደራዊው ምክር ቤት የሟቹን ፕሬዚደንት ልጅ የ37 ዓመቱን ጀነራል መሐመድ ኢድሪስ ዴቢ ኢትኖን የሽግግሩ ርዕሰ ብሔር አድርጎ ሰይሟቸዋል። ጎራባች ሊቢያ ሆኖ ሲንቀሳቀስ የነበረው በፈረንሳይኛ ያጽሮት ስሙ ፋት ተብሎ የሚጠራው አማጺ ቡድን ባለፉት ቅርብ ቀናት ወደ ዋና ከተማዋ እንጃሚና እየተጠጋ መሆኑ ሲዘገብ ቆይቷል። ቡድኑ ማክሰኞ ዕለት ባወጣው መግለጫ ከተማይቱን እንይዛለን፣ ርዕሰ ብሔርነቱን የያዙትን ልጅየውን ዴቢንም እንገለብጣለን ሲል ዝቷል። የምትተዳደረው በንጉስ አይደለም፣ የመንግስት ስልጣን ማውረስ አይቻልም ብሏል አማጺው ቡድን። ድሪስ ዴቢ እንደ አውሮፓውያን አቆጣጠር በ1990 በመፈንቅለ መንግስት ስልጣን መያዛቸው ሲታወስ ተቃዋሚዎቻቸው አምባገነን፣ የሀገሪቱን የነዳጅ ሀብት ገቢ በአግባቡ ስራ ላይ ያላዋሉ ሲሉ ሲነቅፏቸው ቆይተዋል። እንደ አውሮፓውያን አቆጣጠር በ2008 ሌላ አማጺ ቡድን እንጃሚና ደርሶ ሊገለብጣቸው ተቃርቦ እንደነበረ ይታወሳል። በምዕራባውያን ዘንድ ደግሞ ኤድሪስ ዴቢ በምዕራብ አፍሪቃና በሳህል አካባቢ የሚንቀሳቀሱ የናይጄሪያውን ቦኮ ሃራምን የመሳሰሉ ጽንፈኛ እስላማዊ ታጣቂ ቡድኖች ላይ በሚካሄደው ዘመቻ ትልቅ አጋር ተደርገው ሲታዩ ቆይተዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ግብጽ ውስጥ ከአንድ ወር ባነሰ ጊዜ ውስጥ 3 የባቡር አደጋዎች መከሰታቸውን ተከትሎ ዋናው የባቡር መንገድ ባለስልጣን ከስራቸው ተባረሩ። በተከታታይ በደረሱት አደጋዎች 40 የሚበልጡ ሰዎች ህይወት የጠፋ ሲሆን ከ350 በላይ ሰዎች ተጎድተዋል። የግብጽ የትራንስፖርት ሚኒስትር የባቡር መስመሩን ዋና ስራ አስኪያጅ ያሰናበቷቸው የተዳከመውን የአሰራር ስርዓት ለማስተካከል በሚል እንደሆነ ተገልጿል። ህዝቡም በአደጋዎቹ መደጋገም ቅሬታውን እየገለጸ ባለበት ነው ይህ እርምጃ የተወሰደው። ዓለም አቀፍ የኮቪድ-19 ዜናዎች፣ ህንድ ዛሬ ሐሙስ 314,835 አዲስ የኮሮና ቫይረስ ተጋላጮችን በምርመራ ማግኘቷን አስታወቀች። አንድ ዓመት በላይ ባስቆጠረው ዓለም አቀፍ ወረርሽኝ በአንድ ቀን በማናቸውም ሀገር በዚህ ብዛት የቫይረሱ ተያያዦች ሲገኙ የመጀመሪያው እንደሆነ ነው የተገለጸው። አድማጮች፣ ለሰዓቱ የተጠናቀረው ዜና በዚሁ ያበቃል።
ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ሚያዝያ 14 2013 ዓመተ ምህረት ምሽት ፕሮግራም ነው።
ቫክሲኑ ሳይሆን የደም መርጋቱን የሚያመጣው የሰውነታችን ቫክሲኑ ለሚያደርገው ስለሆነ አንድ ሰው የሰውነቱ የማከላከያ ኃይል ወይም የኢሚዩን ሲስተሙ ጠንካራ በሆነ ጊዜ ሞር ሪአክሽን ስለሚያመጣ እስካሁን የታዩት አብዛኞቹ ወጣቶች ላይ ነው።
ፕሮፌሰር ብስራት ኃይለ መስቀል ይባላሉ። በዋሽንግተን ዲሲው የሃዋርድ ዩኒቨርሲቲ የክሊኒካል ፋርማሲ ሳይንስ መምህርና የትምህርት ክፍሉ ምክትል ሊቀመንበር ናቸው። በቅርቡ በብሪታንያ ሰራሹ አስትራዜኔካና በዩናይትድ ስቴትስ የጆንሰን ኤንድ ጆንሰን የጸረ ኮቪድ ክትባት በወሰዱ ጥቂት ሰዎች ላይ የታየውን የጎንዮሽ ጉዳት ምንነት ለመረዳት በተሰናዳ ቅንብር ከተናገሩት የተወሰደ ነው። ሙሉ ዝግጅቱ በሁለተኛው አጋማሽ ስርጭታችን ይቀርባል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com፣ @voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በከባቢ አየር ላይ የሚከማቹና የአየር ብክለትን የሚያስከትሉ ጋዞችን ልቀት በአውሮፓውያን የቀን አቆጣጠር እስከ 2030 ከ50 እስከ 52 በመቶ መቀነስ የሚያስችለውን አዲሱን እቅዳቸውን ዛሬ በድረገጽ አማካኝነት እየተካሄደ ባለው ዓለም አቀፉ የአየር ንብረት ጉባኤ ላይ ይፋ አድርገዋል። በአሜሪካ ድምጽ ዘጋቢዎች የተጠናቀረውን ዘገባ ስመኝሽ ቆየ ታሰማናለች።
በድህረ ገጽ አማካኝነት ዛሬ መካሄድ በጀመረው ዓለም አቀፉ የአየር ንብረት ለውጥ ስብሰባ ላይ የተለያዩ መሪዎች ንግግር አድርገዋል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደንም ንግግራቸውን ሲያቀርቡ ሀገራቸው ወደ ከባቢ አየር የምትለቀውን መርዛማ ጋዞች ለመቀነስ የሚያግዛቸውን እቅድ አስተምተዋል። ባይደን በንግግራቸው በአየር ንብረት ለውጥ ምክንያት ሊመጣ የሚችለውን ከፍተኛ ቀውስ ለማስቀረት የሚረዳ ውሳኔ የምንወስንበት ዘመን ላይ ነን ሲሉ ተናግረዋል። በስብሰባው ላይ ንግግራቸውን ያቀረቡት የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ይህንን የባይደንን ንግግር በማድነቅ ጨዋታ ቀያሪ ነው ብለውታል። ጆንሰን አክለው በዓለም ደረጃ የአየር ንብረት ለውጥን ለመዋጋት በሚደረገው ጥረት ላይ ለውጥ የሚያመጣ ተጽዕኖ ይኖረዋል ሲሉ ተናግረዋል። ቀደም ሲል ዋይት ሃውስ አውጥቶት በነበረው መግለጫ መሰረት ዩናይትድ ስቴትስ ሙቀትን በከባቢ አየር ስር አፍነው የሚያስቀሩ ጋዞችን ልቀት ለመቀነስ እንዲያስችላት ከምታደርገው ጥረቶች ውስጥ ከካርበን ልቀት ነጻ የሆነ የኤሌክትሪክ ኃይል መጠቀም፣ የቤትና የጭነት መኪናዎች ነዳጅ አጠቃቀምን ማስተካከል፣ ከተለያዩ ፋብሪካዎች የሚወጡ የካርበን ልቀቶችን አፍኖ ለማስቀረት የሚደረጉ ጥረቶችን መደገፍና ሚቴን የተሰኘውን የተከለከለ አማቂ ጋዝ መቀነስ ይገኙበታል። በድረ ገጽ አማካኝነት እየተካሄደ ባለው የአየር ንብረት ስብሰባው ላይ ተገኝተው ንግግር ያደረጉት የቻይናው ፕሬዝዳንት ቺ ጂንፒንግ በበኩላቸው ሀገራቸው በሚቀጥሉት ዓመታት የድንጋይ ከሰል አጠቃቀም ላይ ጠንካራ ቁጥጥር እንደምታደርግ ገልጸው የፎሲል ነዳጅ ምርትንም እንደ አውሮፓውያን አቆጣጠር ከ2026 እስከ 2030 ባለው ጊዜ ውስጥ በከፍተኛ ሁኔታ እንደምትቀንስ ቃል ገብተዋል። የካርበን ልቀትን በተመለከተም ሀገራቸው ከ2030 በፊት ለመቀነስ የገባችውን ቃል እንደምታከብር በድጋሚ አረጋግጠዋል። ሌላው ንግግር ያደረጉት የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ አዲስ የተለየ ቃል ባይገቡም ዩናይትድ ስቴትስ በ2030 አሳካዋለሁ ብላ ባስቀመጠችው ንጹህ ኃይል የመጠቀም አጀንዳ ላይ በትብብር እንደሚሰሩ አስታውቀዋል። የባይደን አስተዳደር ባለስልጣን ሮብ ለት ለጋዜጠኞች በሰጡት መግለጫ ዩናይትድ ስቴትስ ያስቀመጠችው ይህ አዲሱ ግብ ከዓለም ኢኮኖሚ አጋማሹን ከያዙት እንደ ጃፓን፣ ካናዳ፣ ብሪታንያና የአውሮፓ ህብረት አባል ሀገራት ካስቀመጡት ግብ ጋር ሲደመር ወደ ከባቢ አየር የሚለቀቀውን መርዛማ ጋዝ ለመቀነስና የዓለም የሙቀት መጠን ከ1.5 ዲግሪ ሴንቲግሬድ እንዳይበልጥ ለማድረግ የሚደረገውን ጥረት ለማሳካት ያግዛል ብለዋል። እንደ አውሮፓውያን አቆጣጠር በ2015 በተባበሩት መንግስታት ድርጅት በተደረሰው የፓሪስ የአየር ንብረት ለውጥ ስምምነት መሰረት የዓለም መሪዎች የከባቢ አየር ሙቀትን ከ2 ዲግሪ ሴንቲግሬድ በታች ወርዶ 1.5 ዲግሪ ሴንቲግሬድ ላይ እንዲደርስ ተስማምተው ነበር። ከ1980 ወዲህ በዓለም ዙሪያ በአማካይ ሙቀት ከ1.1 ዲግሪ ሴንቲግሬድ በላይ የጨመረ ሲሆን ሳይንቲስቶችም ይህ ለከፍተኛ የሙቀት ሞገድ፣ ድርቅ፣ የዱር ሰደድ እሳት፣ አደገኛ አውሎ ነፋስና ሌሎች የተፈጥሮ አደጋዎች እየዳረገ መሆኑን ያስረዳሉ። ፕሬዝዳንት ባይደን ለሁለት ቀን በሚካሄደው የአየር ንብረት ለውጥ ስብሰባ ላይ ያደረጉት ንግግር የቀድሞ ፕሬዝዳንት ዶናልድ ትራምፕ በጉዳዩ ላይ በነበራቸው ችላ ባይነት ምክንያት ዩናይትድ ስቴትስ ያጣችውን መሪነት ለማስመለስ እያደረጉ ያሉት ጥረት አካል ነው። ሆኖም ዋሽንግተን ፖስት ዛሬ ባወጣው ዘገባ ባይደን ዛሬ የገቡት ቃል ትልቅ እርምጃ እንደሆነ በመግለጽ ተግባር ላይ ለመዋል ግን አዳጋች መሆኑን አስምሮበታል። የዋይት ሃውስ መግለጫ ግን ዩናይትድ ስቴትስ ከዚህ በኋላ አጠብቅም፣ የመዘግየት ክፍያው እጅግ በጣም ከፍተኛ ነው፣ ስለዚህ ሀገራችን አሁኑኑ እርምጃ ለመውሰድ ተዘጋጅታለች ብሏል። አክሉም የአየር ንብረት ለውጥ በህልውና ላይ የመጣ ስጋት ነው፣ ይህን ስጋት ለመቅረፍ የሚደረገው ጥረትም ጥሩ ክፍያዎች የሚያስገኙ፣ የአሜሪካን ሰራተኞች ህይወት የሚያጠናክሩ፣ የህብረተሰብ ጤናን የሚጠብቁና ለአካባቢ ጥበቃ ፍትህ የሚሰጡ መፍትሄዎች ናቸው ሲል ተጠቅሷል። በስቲቭ ሄርማን ለተጠናከረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በቤንሻንጉል ጉሙዝ ክልል የሴዳል ወረዳ ባልታወቁ ታጣቂዎች ቁጥጥር ስር መዋሉንና የዞንና የወረዳው የመንግስት አመራር አባላት መገደላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። የክልሉ ጸጥታ ሰላም ግንባታ ቢሮ በበኩሉ የሴዳል ወረዳም ሆነ ከተማዋ በታጣቂዎች ቁጥጥር ስር መዋሏን አስተባበለ። ጥፋቱን ያደረሰው የጉምዝ ህዝብ ዴሞክራሲያዊ ንቅናቄ በሚል ስያሜ የሚንቀሳቀሰው ሽፍታ ነው ሲሉ የጸጥታ ቢሮ ኃላፊ ተናገሩ። መለስካቸው አማሃ ዝርዝራለው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ትናንት ባሰራጨው አጭር የጽሑፍ መግለጫ በቤንሻንጉል ጉምዝ ክልል በካማሺ ዞን የሚገኘውና ከ5000 የማያንስ ህዝብ እንደሚኖርበት የገለጸው ወረዳ ሙሉ ለሙሉ በሚባል ደረጃ በታጣቂ ኃይሎች ቁጥጥር ስር መዋሉን አስታውቋል። ታጣቂ ቡድን በሰው ህይወትና በንብረት ላይ ጉዳት እንዳደረሰም ይዘረዝራል። የታጣቂ ቡድን ማንነት፣ የቡድኑ ዓላማ ምን እንደሆነና በሰው ህይወትና በንብረት ላይ የደረሰውን ጉዳት ለጊዜው በዝርዝር እስካሁን ኮሚሽኑ ያልደረሰበት መሆኑን እንዲሁም ይህም ከመንግስት አካላት ጋር በመተጋገዝ እያጣራ እንደሚገኝ ለቪኦኤ የገለጹት የኢትዮጵያ ሰብአዊ መብቶች ኮሚሽን ከፍተኛ አማካሪና ቃል አቀባይ አቶ አሮን ማሾ ባላቸው መረጃ መሰረት የወረዳውን አጠቃላይ ሁኔታ ገልጸዋል።
ከሚያዝያ 11 ቀን ጀምሮ ነው በታጣቂዎች ቁጥጥር መዋሏን የደረሰን መረጃዎች ያመለክታሉ። ከዚህ በተጨማሪ የደረሱን መረጃዎች የሚያመለክቱት በርካታ ነዋሪዎች የወረዳው አስተዳደር እና እንደዚሁም ፖሊስ ከአካባቢው ሸሽቶ እንደሄዱም መረዳት ችለናል። ከዚህም በተጨማሪ ያለን መረጃ የሚያመለክተው ምንድን ነው? ታጣቂ ቡድኑም የመንግስትና የግለሰብ ንብረቶችን ማቃጠሉን እንደዚሁም ነዋሪዎችና የወረዳውና የዞን አመራሮች እንደዚሁም የመንግስት ሰራተኞች መገደላቸውንም ማረጋገጥ ችለናል። እንደዚሁም ደግሞ በተጨማሪ የአካባቢው ነዋሪዎችም እንደነገሩን በአቅራቢያ ያለው የጸጥታ ኃይል ከአቅሙ በላይ እንደሆነበትና እንደዚሁም መድረስ ያለበትም እስካሁን እንዳልደረሰ ነው።
የቤንሻንጉል ጉሙዝ ክልል ጸጥታና ሰላም ግንባታ ቢሮ ኃላፊን አቶ አብዮት አልቦሮን በዚሁ ጉዳይ ላይ ቪኦኤ አናግሯቸዋል። አቶ አብዮት የሰይዳለ ወረዳ እንዲሁም ከተማው በታጣቂዎች ቁጥጥር ስር መዋሉን ያስተባብላሉ።
አንደኛ አንድ ከተማ ሙሉ ተቆጣጠሩ የሚባለው መንግስት ህግ ማስከበር ሳይችል ሲቀርና ድርጊቱን ከአቅም በላይ በሆነ መልኩ ሌላ የጠላት ኃይል አንድ ሀገር ሲወር ነው አካባቢ ሲወር ስለዚህ ምን ተታይልም የሀገር መከላከያ በቦታው ደርሶ ኦፕሬሽን እየሰራ ባለበት ሁኔታ ውስጥ ነው አሁን ያለ ነው። ስለዚህ ሰበሰላም አይት ወደ ከተማ ገብቷል። አዎ ገብቷል። ወደ ከተማ ገብቶ ጥቃት ፈጽሟል። ዜጎች ላይ ንብረት ላይ ጥቃት ፈጽሟል። ቁሳቁስ ሰብአዊ የደረሰው ጉዳት ገና ኦፕሬሽን ሲጠናቀቅና አካባቢው ክሊር ሲሆን የሚታወቅ ነው። ይሄ ባለበት ሁኔታ ግን በአሁኑ ሰዓት ሙሉ በሙሉ ከተማዋን ወይንም ወረዳዋን የጸረ ሰላም ኃይል ተቆጣጥሮታል የሚለው መግለጫ ትክክል አይደለም።
የቢሮ ኃላፊው በሰው ህይወት ላይ የደረሰ ጉዳት እንዳለ አላስተባበሉም። ይሁንና በዞን ወይንም በወረዳ ደረጃ ባሉ አመራሮች ላይ ተፈጽሟል ስለተባለው የግድያ ወይንም የእገታ እርምጃ መረጃ እንደሌላቸው አስረድተው ያለውን ሁኔታ አብራርተዋል።
የደረሰ ጉዳት መጠንና ማን ላይ ጥቃት ተፈጽሟል፣ ውጊያ ላይ ግጭት ላይ በነበሩበት የተወሰኑ የጸጥታ ኃይሎቻችን ላይ ጉዳት እንደደረሰ ይታወቃል። የጠላት ኃይል ላይም ጉዳት ደርሷል። የተመታ የተደመሰሰ የጠላት ኃይልም አለ። ጸጥታ ኃይሎቻችን ላይም ጉዳት እንደደረሰ መረጃዎች አሉ። በአጠቃላይ ግን በንጹሀን ላይ የደረሰ በነዋሪዎች ላይ የደረሰ በሌላው አመራር ላይ የደረሰ እና በጸጥታ ኃይል ላይ ምን ያክል መጠን ጉዳት እንደደረሰ ሞትም እንዳለ ለማወቅ ግን ተጨማሪ ኃይል አስገብተን አሁን የኦፕሬሽን ስራ ላይ ነው ያለው። የሀገር መከላከያ ጭምር ኃይል ተጨምሮ ከዲዩ ኃይልም ከሌላ አካባቢ ወደ ቦታው ተንቀሳቅሶ የጸጥታውን ስራ የማስከበር ስራ እየተሰራ ነው ያለው። የክልሉ ዲዩ ኃይልም የሀገር መከላከያ ሰራዊትም በቦታው ላይ ነው ያለው። ኦፕሬሽን ስራ ጠላት ላይ እርምጃ እየወሰደ ነው ያለው። ስለዚህ ያ ኦፕሬሽን ሲጠናቀቅ ውጤቱን የምናውቅና ትክክለኛ መረጃውን ለሚዲያ አካላትም የምናሳውቅ ይሆናል።
ቪኦኤ በሴዳል ወረዳ ተፈጽሟል የተባለውን ጥቃትና የደረሰውን ውድመት ማን እንደመራው፣ ታጣቂ ቡድን የተባለውን ማንነትና የቡድኑ ዓላማ ምን እንደሆነ ይታወቃል የሚል ጥያቄ ለክልሉ ጸጥታና ሰላም ግንባታ ቢሮ ኃላፊ አንስቶላቸው ነበረ።
በአሁኑ ሰዓት የጸረ ሰላም ኃይሉ እንቅስቃሴ ጉዴን በሚባለው የሚመራ ነው። የጉምዝ ህዝቦች ነጻ አወጣለሁ በሚል እሳቤ የተደራጀ በተለይ ታላቁ ህዳሴ ግድብ በዚች ሀገር መገንባት በዚህ ህዝብ መገንባት እንቅልፍ የነሳቸው የውጭ ጠላት ኃይሎች ባንዳዎችን በመጠቀም አገሪቷን የጠረሙስ ቀጠና ለማድረግ በሚሰሩ ስራ ውስጥ አብሮ የሚሳተፉ የባንድነት ባህሪ ያላቸው ሽፍቶች ናቸው እነዚህ። ስለዚህ እስካሁን ባለን መረጃ የጉዴን አካላት የተሳተፉበት መሆኑ ነው። ሌሎች መረጃዎች በእኛ ጸጥታ መዋቅር የተገመገመ የሌላ ጠላት ኃይልም አካባቢው ላይ የተንቀሳቀሰ መሆኑን መረጃዎች የሉም። ምናልባት አካባቢው ምዕራብ ወለጋ አጎራባች ከመሆኑ ጋር የተያዘ በቅርብ ርቀት ላይ የሆነ ሸኔ እንቅስቃሴ ሊኖር ይችላል። ግን ከዛ ውጭ ሌሎች የጠላት ኃይል እጅ እና እንቅስቃሴ ካለበት እሱ ቀጣይ ማየት ያስፈልጋል። እስካሁን ባለ መረጃ ግን ሌሎች የጠላት ኃይል እንቅስቃሴ በሰዳን ላይ የለም።
ጥቅምት ወር መጨረሻ ወዲህ በሀገሪቱ የተለያዩ ክፍሎች ታጣቂ ኃይሎች በሰላማዊ ሕዝብ ሕይወት ላይ የሚፈጽሙትን ጥቃትና በንብረት ላይ የሚያደርሱት ውድመት የሚያነጋግር ሆኗል። ገሚሱ መንግስት ሕግ የማስከበሩን ተግባር በማያጠራጥሩ እርምጃዎችና በጥራት ማከናወን አለበት ሲሉ፣ ሌሎች ደግሞ ውይይት መደረግ አለበት ይላሉ። መንግስት በበኩሉ የውይይት በር ተዘግቶ እንደማያውቅ እየገለጸ የሕግ የበላይነት ግን መዘንጋት የለበትም ይላል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ በዚህ ዘገባ ላይ ስሙን የተጠቀሰው የጉምዝ ህዝብ ዴሞክራሲያዊ ንቅናቄ አመራሮችን ለማግኘት ጥረት እያደረግን ቆይተናል። ጥረታችን እስካሁን አልተሳካም። እንደተሳካና እንዳገኘናቸው ምላሻቸውን ይዘን እንመለሳለን። ወደ ተከታዩ ዘገባችን ስናልፍ የአማራ ብልጽግና ፓርቲ በቅርቡ በኦሮሚያ፣ ቤንሻንጉልና አማራ ክልል ውስጥ በአማራ ተወላጆች ላይ የደረሰው ግድያና ማፈናቀል የሀገር አንድነትን ለማናጋት በሚፈልጉ ኃይሎች እየተቀነባበረ ነው አለ። ፓርቲው ባወጣው መግለጫ በአማራ ተወላጆች ላይ የሚደርሰውን ግድያና መፈናቀል በመቃወምም በክልሉ የተለያዩ ከተሞች ለተደረጉት ህዝባዊ ሰልፎች ያለውን አክብሮት ገልጾ ሰልፉን ለፖለቲካ ዓላማ ማስፈጸሚያና ከታሰበለት ህዝባዊ ዓላማ ውጪ ለማድረግ መሞከሩን አስታውቋል። መስፍን አራጌ ዝርዝሩን ያስደምጠናል።
ያጋጠመን ፈተና የምንሻገረው እውነተኛ ህዝባዊነታችንን ጠብቀን በመዝለቅ ነው በሚል ርዕስ የአማራ ብልጽግና ፓርቲ በወቅታዊ ጉዳዮች ላይ ትናንት በሰጠው መግለጫ ለውጡ በኋላ የተገኙ ስኬቶችንና ተስፋዎች፣ ተግዳሮቶችንና ተጽዕኖዎች ዳስሷል። በፓርቲው ያሉ ውስጣዊ ችግሮች መታረም እንዳለባቸው የጠቆመው መግለጫው አገራዊ ቀውሱ እንዲባባስ ግን የውጭ ኃይሎች እጅ አለበት ብሏል። ትነግ፣ ኦነግ ሸኔ እንዲሁም የጉምዝና የቅማንት ታጣቂ ቡድኖችን የህዝብና የአገር ጠላቶች ሲል ነበር የፈረጃቸው መግለጫው። ጸረ ሰላም ባላቸው ኃይሎች በኦሮሚያ ክልል ወለጋ፣ በቤንሻንጉል ጉምዝ ክልል መተከል፣ በአማራ ክልል ኦሮሞ ብሔረሰብ አስተዳደርና ሰሜን ሸዋ ዞኖች ማዕከላዊ ጎንደር ዞን ጭልጋ አካባቢ በተሰነዘሩ ዘርን መሰረት ያደረጉ ጥቃቶች ንጹሃን መሞታቸውን፣ ንብረት መውደሙን ዘርዝሯል። ድርጊቱንም ልብ የሚሰብርና አረመኔያዊ ብሎታል። በቅርቡም በምዕራብ ወለጋ በመተከል ባጣዬና አካባቢዎቹ በተፈጠረው ማንነትን መሰረት ያደረጉ ጥቃቶች የደረሰው ሰብአዊና ቁሳዊ ጉዳት በክልሉ የተለያዩ ከተሞች ለተደረጉት ህዝባዊ ሰልፎች ምክንያት መሆናቸውን ጠቁሟል። ጥፋቶች እንዳይደገሙ ማውገዝና መንግስት ማስተካከያ እንዲያደርግ በሰለጠነና ዴሞክራሲያዊ በሆነ መንገድ ጥያቄዎችን ማቅረብ ብልጽግና ተገቢ ናቸው ብሎ እንደሚያምን ተመልክቷል። ሰልፎቹ በሰላም ቢጠናቀቁም በአንዳንድ ከተሞች ግን ከተጠሩበት ህዝባዊ ዓላማ ያፈነገጡ ነበር ሲል ይወቅሳል። ብልጽግናን በማውገዝ ላይ የተመሰረቱ የአማራን ክልሉ የሁከትና የብጥብጥ ማዕከል በማድረግ ህዝቡን ለአደጋ የሚዳርጉ ከፌዴራል እስከ ክልል የሚገኙ አመራሮችን የሚያወግዙ፣ የሚያጥላሉና ስም የሚያጠፉ ተግባሮች በሰልፎቹ ላይ እንደተስተዋሉ መግለጫው ላይ ሰፍሯል። በሰልፉ ላይ ከታደሙት ጥቂቶች ሲል መግለጫው የጠቀሰ ያላቸው ግለሰቦች ከአብን በስተቀር የብልጽግና ፓርቲንና የሌሎች ተፎካካሪ ፓርቲዎችን የምርጫ ምልክትና የጽሑፍ ሰሌዳዎች ወይም ባነሮች ከተሰቀሉበት እንዲወርዱ፣ እንዲቃጠሉና እንዲቀደዱ ማድረጋቸውን አብራርቷል። በምርጫ አስፈጻሚዎች ላይ ወከባ ተደርጎባቸዋል ያለው መግለጫው ምርጫ ቦርድና ሌሎች የህግ አስከባሪ አካላት ጉዳዩን አጣርተው ህጋዊ እርምጃ እንዲወስዱ ጠይቋል። የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበርና የምርጫ ጉዳዮች ኃላፊ የሱፍ ኢብራሂም በትናንቱ የአማራ ብልጽግና ፓርቲ መግለጫ ላይ አብን የተጠቀሰበት መንገድ አግባብ እንዳልሆነ አመልክተው አብን ሰላማዊና ዴሞክራሲያዊ የፖለቲካ አማራጮችን ምርጫው ያደረገ ድርጅት ነው ብለዋል። ህዝቡ እየደረሰበት ያለው ግድያና መፈናቀል ለማውገዝ ለሰልፉ ሲወጣ ፍጹም ሰላማዊ በሆነ መንገድ ጥያቄውን እንዲያቀርብ፣ ተቃውሞውንም እንዲያሰማ አብን አስፈላጊውን ድጋፍ አድርጓል ባይ ናቸው።
የማንኛውንም አይነት ሀሳብ የሚያንጸባርቁ ነገሮችን የሚደፈጥጡ ሀሳቦችን ንብረትና ተቋማትን ከማጥቃት ወይም ደግሞ ሰርጎ ገቦችን ለዚህ ተጋላጭ የሚያደርጉ እንቅስቃሴዎችን እንዳያደርጉ ለሰውና ለንብረት በአጠቃላይ ጥበቃ ባደረገ መልኩ እንድታሄድ አሳስበናል። ይሄ በግልጽ በገጻችን ሁሉ የወጣ ነው። ስለዚህ ባብዛኛው ሰልፉ የተካሄደው በሰላማዊ መንገድ ነው። አየህ፣ ይሄ እኮ ነው አንዱ የፖለቲካ ችግር። ይሄ መንግስት አሁን የብልጽግና ፓርቲ የሚባለው ገና መግለጫውን ስታየው የለውጥ ሂደቱን በማንቆለጳጳስ ሀገራችን በለውጥ ሂደት ያለችው ብሎ ነው የሚጀምረው። ኖ ሀገራችን አሁን በብልሽት ሂደት ውስጥ ነው ያለችው። የደረሰው ነገር ላይ ትኩረት ከማድረግ ይልቅ አሁን በዚህ መግለጫ የምታየው በዚህ መልኩ የተጠቀሙ ማህበረሰብ ምን አለ፣ ምን ተናገረ፣ ምን ባነሪ ሲወጣ ምን ያደረገ ምናምን ፍሪዝ የሆኑ ዳርቻ የሆኑ ጉዳዮች ነው ሊከታተሉት ሳንቱር ሊያደርግት የሚፈልግ ትክክል አይደለም።
ሰልፉ ሌሎች ብሔሮች ጋር ያለውን አንድነት ለማፍረስ እየታሰበ አለመሆኑንም ጠቅሰዋል።
ይሄ የኦሮሞ ህዝብን የሚመለከት ጉዳይ አይደለም። የኦሮሞ ህዝብ ጠላቶች ናቸው፣ እንደውም ሌላው ህዝብ ጋር እያጋጩት ያልሆነ ስዕል እየሰጡት ያሉት ጽንፈኞች ናቸው። ትርክት ነው፣ እምነታቸው ነው። ይሄ የኦሮሞ ህዝብ የሚጋራው አይደለም። ሀገር ወዳድ እንደ አማራ ህዝብን ጭቁን ሀገር ወዳድ ህዝብ ነው። እሱም ገፈት ቀማሽ ነው። በአብዛኛው ቦታ በኦሮሞ ስም ተደራጅተው ጽንፈኞች የሚያደርጉት ነው።
ከአብን በስተቀር የብልጽግና ፓርቲ እና የሌሎች ተፎካካሪ ፓርቲዎችን የምርጫ ምልክትና የጽሑፍ ሰሌዳዎች ወይም ባነሮች ከተሰቀሉበት እንዲወርዱ እንዲቃጠሉና እንዲቀደዱ ተደርጓል የሚለውንም ክስ አብን አልተቀበለውም።
ሌላ የፖለቲካ ፓርቲ አብረው እንደወጡ ነው የማውቀውን። ይሄ ዜማም እናት ፓርቲም የሁሉም የህዝቡ አጋር ሆነው የባልደራስም በየአካባቢው አዲስ አበባም ቢሆን በክልልም ቢሆን በሴል ቢሆን የኢዜማ ጭምር ለህዝቡ አብረው ብሶታቸውን አሰምተዋል አመራሮች። ይሄ በማህበራዊ ድረገጽም የታየ ነው። ማንም ደግሞ ይሄንን ሪፖርት ያደረገ የለም። አፈቀላጤ ሊሆናቸው አይችልም። ስለ ራሱ ነው መናገር ያለበት። ምክንያቱም ማንም ፓርቲ በዚህ ሰላማዊ ሰልፍ እንደዚህ ኮንኩኝ ብሎ የተናገረ የለም። የሆነም ነገር ስለሌለ ማለት ነው። ንብረትም አልወደመም።
የአማራ ብልጽግና ፓርቲ ባነሳቸው ቅሬታዎች ዙሪያ ያቀረበው ህጋዊ ክስ ስለመኖሩ ከብሔራዊ ምርጫ ቦርድ መረጃ ለማግኘት ያደረግኩት ጥረት ለጊዜው አልተሳካልኝም። ጸረ ሰላም ተብለው መግለጫው ላይ በስም ከተጠቀሱት ውስጥ አንዱ የሆነውና ራሱን የኦሮሞ ነጻነት ሸማቂዎች ብሎ የሚጠራው ታጣቂ በተለያዩ ጊዜያት በግድያውና በማፈናቀሉ ላይ እንደሌለበት ሲገልጽ መቆየቱ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በዴሪክ ሾቪል ላይ የተሰጠው የጥፋተኝነት ብይን ያስከተለው የዓለም ምላሽ ነው ተከታዩ ዘገባ። የ46 ዓመት ዕድሜው ጥቁር አሜሪካዊ ጆርጅ ፍሎይድ በፖሊስ መገደል በመላው ዓለም የጥቁሮች ሕይወትም ዋጋ አለው በሚል መሪ ቃል ተቃውሞ ማስነሳቱ የሚታወቅ ነው። ትላንት በዴሪክ ሾቪል ላይ የተላለፈው የጥፋተኝነት ብይን በብዙ ሀገሮች መልካም ምላሽ አግኝቷል። ሆኖም ገና ብዙ መሰራት ያለባቸው ነገሮች አሉ ሲሉ ለእኩልነት የቆሙ ተሟጋቾች ማሳሰባቸው አልቀረም። የአሜሪካ ድምጽ ዘጋቢ ሄነሪ ሪችዊል ያጠናቀረውን ዘገባ አዳነች ፍስሐዬ ታቀርበዋለች።
ጆርጅ ፍሎይድን የገደለው የቀድሞ ፖሊስ ዴሪክ ሻቬን ጥፋተኛ ሆኖ መገኘት እንደተሰማ ሚኒያፖሊስ ላይ በቦታው ተሰባስበው የነበሩ ሰዎች በከፍተኛ ስሜትና በመልካም ተቀብለውታል። በዓለም ዙሪያ የተከታተሉት በሚሊዮኖች የሚቆጠሩ ሰዎችም እንደዚሁ። የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ከፍተኛ ኮሚሽነር ሚሼል ባችሌት ሀሳባቸውን ገልጸዋል።
As the jury recognized, the evidence in this case was crystal clear.
ፍርዱን የሰጡት ሰዎች በሚገባ እንደተረዱት ሁሉ ማስረጃው ግልጽ ነበር። ከዚህ የተለየ ውጤት ቢሆን ኖሮ ህግን ማራከስ ነበር የሚሆነው። ነገር ግን በዩናይትድ ስቴትስ እና በዓለም ዙሪያ ለሚገኙት ስፍር ቁጥር ለሌላቸው ሰለባ ለሆኑት ሌሎች አፍሪካውያን አሜሪካውያን ቤተሰቦቻቸው ለፍትህ የሚደረገው ትግል ይቀጥላል።
የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ትላንት በሀገሪቱ ምክር ቤት ስለ ጉዳዩ ተናግረዋል።
Last night's verdict in Minneapolis delivered justice for the family.
ትላንት ማታ ሚኒያፖሊስ ላይ የተሰጠው ብይን ለጆርጅ ፍሎይድ ቤተሰቦችና ወዳጆች ፍትህ አስገኝቷል። መላ የምክር ቤቱ አባላት ስለነሱ ያሰቡ መሆናቸውንም አውቃለሁ።
የጆርጅ ፍሎይድ መገደል በዓለም ዙሪያ የጥቁሮች ህይወትም ዋጋ አለው በሚል መሪ ቃል መሰረት ተቃውሞ ቀስቅሷል። የብሪታንያ ተወላጅ አክቲቪስት ሎረንስ ሁ በብሪስተል ኢንግላንድ ሰላማዊ ሰልፎችን አስተባብረዋል። ለእኩልነት የሚታገሉ ገጣሚ ናቸው።
I don't feel that there's anything to celebrate.
በዚህ ሰዓት ለፈንጠዝያ የሚያበቃ ነገር ያለ ሆኖ አይሰማኝም። ይህን ፍትህ ለማግኘት በዓለም አቀፍ ደረጃ ዘመቻ ማድረግን እና የከተሞችን መቃጠል ዋጋ ጠይቋል። መወሰን ያለበት ጉዳይ በመወሰኑ ይህን ያክል ደስታ ሲስተዋል ያደነዝዛል።
የፈረንሳይ መንግስት ብይኑ በዓለም ደረጃ ያለውን ቦታ አስገንዝቧል። የፈረንሳይ መንግስት ቃል አቀባይ ገብርኤል አታል
Le drame épouvantable
The terrible tragedy that befell Mr.
Mr. Floyd lay yedereseu ijig asazayn dirgit ke United States yallefe dinber teshagari sinneten qesqeswal yih yefird bet biyin ke United States dinber alfo yastegabawm lezih now
ደቡብ አፍሪካ ውስጥ የደሪክ ሻውቪን ጥፋተኛውን መገኘት እንዳስተሳታቸው የጆሃንስበርግ ነዋሪዎች ለአሜሪካ ድምፅ ተናግረዋል። የጆሃንስበርግ ነዋሪ የሆነ ተማሪ ቶማስ ዴፌር
Justice was served, but I don't think it's the right
ፍትህ ተገኝቷል ነገር ግን በዚያ መልኩ መሆኑ ትክክል አይመስለኝም ለወደፊቱ እንደዚያ እንዳይሆን ለማስወገድ የምንችልበት ሌላ መንገድ ሊኖር ይገባል።
ሌላ የጆሃንስበርግ ነዋሪ ዮሱፍ አሪንግተን ካትራዳ
happy that justice has been served
ፍትህ መገኘቱ አስደስቶኛል ይህም በማንኛውም የዓለም ክፍል ያለውን ማንኛውም ሰው የሚመለከት ይመስለኛል
ሁሉም አስቀድሞ ለጆርጅ ፍሎይድ እና በተሰፈ ፍትህ ተገኝቷል ሆኖም በዓለም ዙሪያ ያሉት ተመሳሳይ ስቃይና ቁጣ ለገጠማቸው በርካታ ሰዎችም እንደዚሁ
ዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። በአትቪኦኤአምሃሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። #voanews ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞስ ከአርብ አህዱ ራዲዮ 94.3 ላይም እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ስግስቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪ የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 202-251-3505 በሚለው ቁጥራችን ዋትስአፕ ብቻ ተጠቅማችሁ መልእክት አኑሩልን። የኢሜል አድራሻችን ደግሞ horn@voanews.com ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዕለቱ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ እንለፍ። በቅርቡ በብሪታንያ ሰራሹ አስትራዜኔካ እና በዩናይትድ ስቴትስ የጆንሰን ኤንድ ጆንሰን የጸረ ኮቪድ ክትባት በወሰዱ ጥቂት ሰዎች ላይ የታየውን የጎንዮሽ ጉዳት ምንነት ለመረዳት የታለመ ቅንብር ነው። በእጅጉ ያልተለመደና አደገኛ የተባለውን ይህን በአንዳንድ ሰዎች ላይ የተከሰተ የደም መርጋት ችግር ከክትባቶቹ ጋር ሊኖረው የሚችል ትስስርንም ይመረምራል። የጤና ባለስልጣናት የሚወስዷቸውን ሳይንሳዊ አማራጮች ጨምሮ የክትባቶቹን ተፈጥሮ የሚያስረዱን የዋሽንግተን ዲሲው የሃዋርድ ዩኒቨርሲቲ የክሊኒካል ፋርማሲ ሳይንስ መምህርና የትምህርት ክፍሉ ምክትል ሊቀመንበር ፕሮፌሰር ብስራት ኃይለ መስቀል ናቸው እንግዳችን። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ለምሽቱም የቃለ ምልልሳቸውን የመጀመሪያ ክፍል ይዞ ቀርቧል።
ፕሮፌሰር በሳት ኃይለ መስቀል ሰሞንኛው አነጋጋሪ ጉዳይ በተለይ በዩናይትድ ስቴትስ 100 ሚሊዮን በላይ ሰዎች የተከተቡበት ብዙም ተስፋ የሰጠ ሁኔታ ውስጥ ብንሆን የተቀረው ዓለም አሁንም የክትባት ነገር ብዙ ፈተና ውስጥ እንዳለ ይታወቃል። በዚህ መሃል ግን ደግሞ ከተሰሩት ክትባቶች ውስጥ ኦክስፎርድ ዩኒቨርሲቲ ሰራሹ አስትራዜኔካና የዩናይትድ ስቴትስ ጆንሰን ኤንድ ጆንሰን ኩባንያ የሰሯቸው ሁለቱም ክትባቶች ሰሞኑን የመገናኛ ብዙሃን ትኩረት ስበው ቆይተዋል። እስኪ ስለተፈጠረው ነገር በመረዳትን ጀምር። በሁለቱ ላይ የተገለጸ ያልተለመደ ነገር ግን በጣም ከባድ የተባለ የደም መርጋት ያስከትላሉ ነው የተባለው። ምንድነው የተፈጠረው ነገር? በሱ ብንጀምር።
አዎ እንግዲህ ነው አሜሪካን ማገር ሌሎችም ሀገሮች ይሄንን ሬር የሆነ ታይቶ የማይታወቅ አይነት ሳይድ ኢፌክት በመገኘቱ ምክንያት ብዙ ኒውስ ተሰርቷል። እንግዲህ ምንድነው በሽታው? የሳይንስ ስሙ ቫክሲን ኢንዱስድ ኢሚዩን ትሮምቦሳይቶፒኒያ ነው የሚሉት። ባጭሩ ደም መርጋት ነው። ሁላችንም እናውቃለን ስለ ደም መርጋት። ግን ደም የሚረጋው ኖርማሊ ከሰውነት ውጪ ሲሆን ነው። ይሄ ግን ሰውነታችን ውስጥ ይያለ በደም ስር እየተዘዋወረ ይያለ ይረጋል ማለት ነው። ደም መርጋት በተለያዩ በሽታዎች ይመጣል። ብዙ አይነት የልብ በሽታ አለ። የደም መርጋት በሽታ ራሱ አለ። አደጋ ሲያጋጥመናል ኖርማሊ ደግሞ አሜሪካ ሀገር ስታቲስቲክስ እንደየው ካንዲሽን ኮሌጅ ሰው ሚዲያ የደም መርጋት ምክንያት በቀን ሆስፒታላይዝድ ይሆኑ ህክምና ይወስዳሉ ማለት ነው። ያን ያህል ኮመን ነው ማለት ነው። ስለዚህ አሁን አዲስ ያደረገው ነገር ምንድነው? ደም መርጋቱ ከቫክሲን ጋር በመገናኘቱ ነው። ትልቁ ነገር በሁለቱ ማስትራዜኔካ እና ጄንጄ ቫክሲኖች ጋር የተገናኘው ይሄ ደም መርጋት ለየት የሚያደርገው ነገር ምንድነው? አንደኛ ዋና የደም መዛወር ቦች ብለድ ቬሰልስ ውስጥ ነው የሚረጋው ደሙ። እና ሶስት ቦታዎች ነው ታርጌት የሆነው። አንደኛው በጣም ያሳሰበው ነገር አምሮ ውስጥ ነው፣ ብሬን ውስጥ ያ ደም ይረጋል። ሁለተኛ ኮድ አካባቢ፣ ጨጓራ አካባቢ ደም የሚያመጡ የደም ስሮች ውስጥ ረክቶ ተገኝቷል። ሶስተኛ ደግሞ የተለያየ ቦታ ሰውነታችን ውስጥ ይሄ ነው በማይባል ቦታ ብለድ ቬስል ውስጥ ተገኝቷል። ከዚህ በተጨማሪ ደም ለመርጋት የሚያገለግሉ የደም ሴሎች ፕሌትሌትስ ይባላሉ። እዛ መርጋት ውስጥ ይያዙና ሰውነታችን ውስጥ ያለው የነዚህ ሴሎች መጠን በጣም ይቀንሳል። በዚህ ምክንያት ለሌላም ደግሞ የመድማት አጋጣሚዎች ይፈጥራል። እንግዲህ የሚሉት ምንድን ነው? ቫክሲኑ አይደለም ዳይሬክትሊ የደሙን መርጋት የሚያመጣው። የሰውነታችን ቫክሲን ሲንወጋ በሚያደርገው አዲስ ነገር ሰውነታችን ውስጥ ለገባ ለሱ ለሚያደርገው ሪአክሽን ወይም መቆጣት ነው ይሄንን የደም መርጋት የሚያመጣው እንጂ ቫክሲኑ አይደለም ብለው ይላሉ። የደም መርጋት አዲስ ነገር አይደለም። መድኃኒቶች እንደሱ የሚያመጣው አሁን የታወቀው መድኃኒት እንደውም ሄፓሪን የሚባል ከመቶ ዓመት በላይ የተጠቀምንበት ነው። ደም ለማቅጠን የምንጠቀምበት በየዓለም ላይ የምንጠቀምበት ነው። እሱም እንደዚሁ ኮቪድ ምክንያት ደማቸው የረጋ ሰዎች ከዚህ መድኃኒት ሄፓሪን ከሚባለው መድኃኒት ጋር ተመሳሳይነት ያለው የደም መርጋት ነገር ነው ያሳየው። ግን የቫክሲኖቹ አንድ ከመቶ ሺህ ሲሆን አሁን ባለው ስታቲስቲክስ ማለት ነው አንዳንዴ ከሁለት መቶ ሺህ የሄፕሬኑ ግን አንድ ሺህ ሰው አንድ ሰው ያመጣል ማለት በያተሬ የታወቀ ነው። የደም መርጋት እንደሚያመጣት እያወቅን ነው ሁልጊዜ የምንጠቀምበት የታወቀ መድኃኒት ነው። እንዲህ አይነት ተመሳሳይ የደም መርጋት ሊያመጣ ይችላል።
መልካም ፕሮፌሰር ብስራት፣ እነኚህ የጎንዮሽ ጉዳቶች በተለይ በሁለቱ የክትባት አይነቶች ላይ ብቻ ለምን ታዩ? ለመሆኑ ለዚህስ መንስኤው ምን ይሆን?
አዎ፣ ለምንድን ነው አስትራዜኔካ እና ጃንሰን ጃንሰን ላይ የታየው በሌሎቹ ላይ ያልታየው የሚለው ነገር ምንድን ነው? አስትራዜኔካ እና የጃንሰን ጃንሰን ተመሳሳይ ቴክኖሎጂ ነው የሚጠቀሙት። ይሄ ቫይራል ቬክተር ቫክሲን የሚባል ነው። እነዛኞቹ የፋይዘር እና የሞደርና የሚጠቀሙት አርኤንኤ ቴክኖሎጂ ስለሆነ የተለያየ አፕሮች ስላላቸው በተለያየ ካምፓኒ ቢሰሩ በእነዚህ በሁለቱ ላይ ሞሬ ሊታይ የቻለው አሰራራቸው ተመሳሳይ ቴክኖሎጂ ስለተከተለ ነው።
መልካም። አንዳንድ የቅርብ ጊዜ መረጃዎች የተወሰነ እድሜ ክልል ላይ የሚያተኮረ ነገር ይዘው ቀርበዋል። የጄንጄም ክትባት ላይ ከ18 እስከ 48 ዓመት እድሜ ክልል ውስጥ ያሉ 6 ሴቶች መጠቃታቸው ተገልጿል። ነገር ግን በሁለቱም ክትባቶች በንጽጽርም የታየ ነገር ካለ እነኚህ አሁን የተከሰቱ የደም መርጋቶች የተለየ ሁኔታን ይመለከት ይሆን? የተለየ የእድሜ ክልል ውስጥ ያሉ ሰዎች ላይ ጎልተው ታይተው ይሆን?
አዎ። እነማን ናቸው ሞር ሪስክ ያላቸው ለምትለው እርግጥ ነው አንደኛው እድሜ ነው። ሁለተኛው በተለይ ሴቶች ላይ ሞር፣ ወጣቶች ላይ ሞር። ለምን ወጣቶች ላይ የሚለው ቲዮሪ ነው። ግን ቅድም እንዳልነው ቫክሲኑ ሳይሆን የደም መርጋቱን የሚያመጣው የሰውነታችን ቫክሲኑ ለሚያደርገው ፋይት ለሚያደርገው ስለሆነ አንድ ሰው የሰውነቱ የማከላከያ ኃይል ወይም የኢሚዩን ሲስተሙ ጠንካራ በሆነ ጊዜ ሞር ሪአክሽንስ ለሚያመጣ ብዙ ፋይት ለሚያደርገው ይሄ የደም መርጋቱ ነገር ሞር ነው ብለን ስለምናስብ እስካሁን የታየ አብዛኞቹ ወጣቶች ላይ ነው። በዚህ ምክንያት ነው ጀርመኒ፣ ኔዘርላንድ፣ ፊሊፒንስ፣ ፖርቱጋል፣ ስፔን ያየው እንደሆነ ስታስቲኩ በሙሉ ከ60 ዓመት በላይ እንጂ ከ60 ዓመት በታች እንዳይሰጥ ሕግ አውጥተዋል። ካናዳ፣ ፍራንስ እንደዚሁ ከ55 ዓመት፣ ቤልጅየም፣ አውስትራሊያ፣ ዴንማርክ በሙሉ ያያቸው እንደሆነ ራሱ እንግሊዝና ጨምሮ አስትራዘኔካ ለወጣቶቹ እንዳይሰጥ ሌላ አልተርኔቲቭ ቫክሲን እንዲሰጥ ነው ሕግ ያወጡት። ስለዚህ አንዱ እድሜ ነው። ሁለተኛ ሴቶች ናቸው። ሴቶቹ በአስትራዘኔካ ላይ አይደለም የታዩት፣ እነሱ ደግሞ ሞር አሜሪካ ሀገር ውስጥ የታየው ነው። አሜሪካ ሀገር ያሉት ከሰባት ሚሊዮን ሰው ስድስቱ ሜድንን ብለድ ክሎት ወደ መርጋት የታያባቸው ሴቶች ናቸው። እና ሴቶች ሆኑ ምንም እስካሁን ኤክስፕላኔሽን የለውም። ደም መርጋት በጠቅላላው በሁሉም በሽታ ያየው እንደሆነ ግን ሞር ሴቶች ይጠቃሉ በዚህ ከኮቪድም በፊት ወይም ስለ ኮቪድ ከማውቃችንም በፊት ማለት ነው። ሶ ያ አሜሪካ ሀገር ውስጥ ነው። ስለዚህ አስትራዜኔካም እንደዚሁ ሴቶች ላይ ሞር ይታያል አይታይም እርግጠኛ አይደለንም። ግን አትሊስት በጄንጄ በጃንሰን ጃንሰን አሜሪካ ሀገር ውስጥ በሙሉ ሴቶች ናቸው፣ በሙሉ ነጭ ሴቶች ናቸው። ያኛው የእድሜው ግን እና እንግዲህ ምንድን ነው የምንላቸው ኮቪድ ቫክሲን ተወግታችሁ የተወሰነ ስሜቶች አሉ፣ በተለይ እግር ላይ እብጠት ወይም የደረት ህመም ወይም ደግሞ አእምሮ ውስጥ ከሆነ ደግሞ የረጋው ኃይለኛ የሆነ የራስ ምታት እና ግዥ ማለት እነዚህ ህመሞች ከተሰሙ እና ቫክሲኑን የተወጉ ሰዎች በተለይ ወጣት እና ሴት የሆኑ ቶሎ ብለው ሕክምና የሚሰጥበት ቦታ መሄድ እንዳለባቸው ነው እስካሁን ያለው ጋይድላይን የሚያሳየን።
መልካም ፕሮፌሰር ብስራት፣ እነኚህ ክትባቶች ኮቪድ አገር እያጠፋ ያለበትን ህዝብ እየጨረሰ ያለበትን ሁኔታ ለማቆም በአስቸኳይ እንዲደርሱ በተደረገ ጥረት እጅግ ባልተለመደ ፍጥነት በሚያስገርም ስኬት የተገኙትን ያህል እናም ከዚህ ቀደም የክትባት መድኃኒቶች ስኬታማነት ከተዘገበውም በላይ ደረጃቸው ቢለያይም አሁን በስራ ላይ ያሉት ፋይዘር እና ሞደርና ላይ እንደተመለከትነው አይነት 95 እና 96% እስከሚደርስ ድረስ ያን የመሰለ ስኬት ያስመዘገቡ አሁን የተፈጠረው ሁኔታ ጆንሰን ጆንሰን የሰራው ክትባት ለጊዜውም ቢሆን እንዲቆም ተደርጓል። አስትራዜኔካ አገሮች ቀድም ያሏቸውን ውሳኔዎች እየወሰዱ ነው። አንዳንዶቹ ምርጫ ሳይኖራቸው ሁሉ አቆመውታል። ብዙዎቹ ክትባቱን እንደ ዩናይትድ ስቴትስ እድልም የላቸውም። የአውሮፓ ህብረት አገሮችን ያህል ታላላቅ ሀብታም አገሮች ሳይቀሩ አሁንም እየተራወጡ ያሉበት ሁኔታ ነው። እንዲያውም ወደ ሩሲያ ፊታቸውን የማዞር ሁኔታም እየተመለከትን ባለበት ለምንድነው በጣም በተለየ ሁኔታ ያሳሰበ እና የተለየ ትኩረት የተሰጠው? በርግጥስ የተከሰተው የደም እርጋትና ይህ ሁኔታ አንዳንድ የሳይንስ ሰዎች ጥቅምና ጉዳቱን ካመዛዘንን በፍጹም የሚወዳደር አይደለም እያሉ ባሉበት ነገር ግን ስጋት ተፈጥሯል። ምን ይላሉ ስለዚህ ተከላላ ነው?
አሉላና እንግዳውን እናመሰግናለን። አድማጮች ተከታዩን በሚቀጥለው ፕሮግራማችን እናቀርባለን። ሙሉ ዝግጅቱንም በድረ ገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን። ወደ ተከታዩ ዘገባ እንለፍ። የኦስካር እጩ የሆነው ዘጋቢ ፊልም ሃንገር ዋርድ ወይም የረሃብ ወረዳ ፊልም አዘጋጁ እና ባለሽልማቱ ስካይ ፊትስጀራልድ ግጭት ባመሳቀላት በየመን ሆስፒታል ውስጥ ያሉ ዶክተሮችም ትግል ሰንዷል። የፔሎፒ ፖሎን ዘገባ ነው። ኤደን ገረመው እንደሚከተለው ታቀርባለች።
In Yemen, a civil war there has created a humanitarian disaster.
For every child killed by bombs and bullets.
የኦስካር እጩ የሆነው ስካይ ፊትስጀራልድ እጅግ በጣም ብዙ የመሳሪያ እጥረት ባለበትና ጦርነት ባወደመው በየመን የህፃናት ሆስፒታል ውስጥ ያጋጠመውን ለአሜሪካ ድምጽ እንዲህ ሲል አጋርቷል።
Where you really truly learn the heart of the matter is by going to the original source.
የጉዳዩን ጥልቀት የሚታወቀው ወደ ምንጩ በመጓዝ ነው። ወደ ሁኔታው ወደ ራሱ ማለት ነው። ለልጇ ምንም አይነት ምግብ የመግዛት አቅም ስለሌላት ልጇ በህይወትና በሞት ጣር ውስጥ ያለችን እናት አነጋግሬያለሁ።
ስካይ ፊትስጀራልድ ሳውዲ አረቢያ ወደ የመን የሚያልፈውን ድንበር በመዝጋቷ ምክንያት በተፈጠረው የቤንዚን እጥረት ሳቢያ የቤንዚን ጄኔሬተር የሚጠቀሙ ሆስፒታሎች ከፍተኛ ችግር ውስጥ ናቸው ይላል።
So if you don't have diesel for those generators, you can imagine what starts to happen from the lights to the refrigerators that store food.
ጄኔሬተሮቹ የሚነሱበት ምንም አይነት ቤንዚን ከሌለ ምን እንደሚፈጠር መገመት ይቻላል። መብራቱ ይጠፋል፣ ምግብ የሚቀመጡባቸው ማቀዝቀዣዎች እንዲሁም ለምርመራ የተወሰዱ ደም የሚያስቀምጡበት ላብራቶሪ ሁሉ መብራት ይጠፋል። ይሄ ማለት እነዚህን ሆስፒታሎችና ክሊኒኮችን የሚደግፉ የህክምና ማዕከላት በሙሉ ይቆማሉ ማለት ነው።
እጅግ በጣም አደገኛ የሆነ የምግብ እጥረትና ረሃብ ያለባቸው ጨቅላዎች ለማገገም የተለየ አልሚ ምግብ ይሻሉ። በሆስፒታሉ ታካሚ የሆነች የ10 አመቷ ኦሜማ አገግማለች። ሌሎች ግን አያገግሙም። የፊልም ባለሙያው ፊትዝጄራልድ የህክምና ባለሙያ ጥረት ባለበት በዚህ ሆስፒታል ውስጥ ለነዚህ ህሙማን እንክብካቤ የሚያደርጉላቸው ቤተሰቦቻቸው መሆናቸውን ታዝቧል። ይሄ ደግሞ አንዳንዴ አሳዛኝ ፍጻሜ ይኖረዋል። ምክንያቱ ደግሞ ቤተሰቦች የሐኪሞቹን ትዕዛዝ በአግባቡ ባለመረዳታቸው ነው ይላል።
You know, it adds this whole other layer that is just heart-rending because here's this loving
girl. ይሄ ደግሞ በችግሩ ላይ ሌላ ነገር ይደርባል። የምትወደው የልጅ ልጇን ለማገዝ የምትጥር አያት ለልጁ መሞት ሚና ልትጫወት ትችላለች።
ሃንገር ዋርድ ወይም የረሃብ ወረዳ የተሰኘው የፊትዝጄራልድ ፊልም በሰባዊ ቀውስ ላይ የተሰራ ሶስተኛው ፊልሙ መሆኑንም ይናገራል። የመጀመሪያው 50 feet from Syria ወይም ከሶሪያ 50 ጫማ ርቀት የተሰኘው ፊልም በሶሪያ ግጭት ዙሪያ ያተኮረ ሲሆን፣ ሁለተኛው ደግሞ የህይወት ጀልባ ወይም ላይፍ ቦት የተሰኘው ከሊቢያ በፕላስቲክ ጀልባ ተጭኖ ሜዲትራኒያንን በሚያቋርጡ ስደተኞች ህይወት ላይ የሚያጠነጥን ነው። ፊትዝጄራልድ ይሄ አዲስ ፊልሙ በየመን ባለው ረሃብ ላይ ግንዛቤን ይጨምራል የሚል ተስፋ አለው።
Sort of like a moral imperative to find some way to try to make this
ፊልሙ የሞራል ልዕልናን ለመመለስና ይሄን የማይታይ ጦርነት በግልጽ ለማሳየት ያለመ ነው። አሊያም በምዕራቡ ላለው ሰፊ ህዝብ ይበልጥ ግልጽ ለማድረግ ነው። አንድን አሜሪካዊ አንጥተሽ የመን የት ናት ያለችው ብትዩ ላያውቅ ይችላል።
የአሜሪካ ህግ አውጪዎች የፕሬዝዳንት ጆ ባይደን አስተዳደር የተባበሩት መንግስታት ወደ 50 ሺህ የሚጠጉ ሰዎች በአሁኑ ሰዓት በረሃብ እንደሚገኙ ወዳሳወቁባት የመን የሚገቡ ቀውሶችን ሳውዲ አረቢያ ማገዷን እንድታቆም አሜሪካ በአስቸኳይ ጫና እንድታደርግ ጥሪ እያደረጉ ይገኛሉ። ለፔኔሎፒ ቹሉ ዘገባ ኤደን ገረመው ዋሽንግተን ዲሲ።
ዘጋቢዎቻችንን እናመሰግናለን። ለዕለቱ ወደ ያዝነው የመጨረሻ ዝግጅታችን እናልፋለን። በኮሮና ቫይረስ ወረርሽኝ ወቅት ትምህርት ቤቶች ተዘግተው ተማሪዎችና ወጣቶች ጊዜያቸውን ከቤት እያሳለፉ ባሉበት በዚህ ወቅት ብዙዎች ከቤተ መጻሕፍትና ከንባብ ርቀው ቆይተዋል። ተጨማሪ የትምህርት መርጃ መጻሕፍትን እንደ ልብ ማግኘትም ቀላል አልነበረም። ይህንን ያስተዋለው አንድ የ19 ዓመት ወጣት ችግሩን የሚፈታ ሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ ቴክኖሎጂ እየፈጠረ ይገኛል። በአለም ዙሪያ ያሉ መጻሕፍትን በቀላሉ ማግኘት የሚያስችለውን ይህንን ቴክኖሎጂ የፈጠረው ወጣት ዩኤል ተስፋ ይሰኛል። በፈጠራ ስራው ዙሪያ ስምኝሽ የቆየ አነጋግራለች።
ከአንድ አመት በፊት በኮሮና ቫይረስ ምክንያት ትምህርት ቤቶች ሲዘጉና መንግስት ባወጣቸው ክልከላዎች ምክንያት ብዙዎች ከቤት ሲውሉ ልጆችና ወጣቶች አብዛኛውን ጊዜያቸውን ያሳለፉት የተለያዩ ማህበራዊ ትስስር ሚዲያዎችን በመጠቀም ፊልም በማየትና የተለያዩ የቪዲዮ ጨዋታዎችን በመጫወት ነው። ሀረር ተወልዶ ያደገው ኢዮኤል ተስፋዬ እነዚህ ሁሉ ተማሪዎችን ከእውቀት ከማራቃቸው በተጨማሪ በጊዜ ብዛት ይሰለቻሉ ይላል።
ኮቪድ ሲገባ ቤት ተቀመጡ የሚባል ነገር መጣ። ሶ ዲጂታል ነገር ላይ ጊዜ ማጥፋት ነበረ። ያ ዲጂታል ጊዜ ግን እንዳልኩሽ ይሰለቻል ነው ምልሽ። ብዙ ፊልም ባየሽ፣ ብዙ የሆነ ሶሻል ሚዲያ ላይ ጊዜ ማጥፋሽ ቁጥር የሆነ ይሰለችሽና ምንድነው አዲስ ነገር ላደርግ የሚችለው? አንብቤ አላውቅም። ኦኬ እስኪ የሆነ መጽሐፍ ላንብብ። ምን ላንብብ እስኪ? በእኔ እድሜ የሆነ መጽሐፍ ጀመርኩኝ። እሱ መጽሐፍ ማንበብ ጀመርኩኝ። ያው በስልክ ነው እንዳልኩሽ የጀመርኩት፣ ዳውንሎድ አድርጌ ማለት ነው። ራሴን ነው ለማነሳሳት የፈለጉት። በማንበብ ሂደቱ መጣ። ሶ መጨረሻ ላይ ምን አይዲያ መጣልኝ፣ ለምንድን ነው በስልክ ማንበው? ለምን አልገዛም? በወረቀት ባንበውኩ ስፈልግ ይህን ጨርሻለሁ ለማለት ቁጭ አደርጋለሁ። ስገባ እኮ የጨረስኩትን እያየሁ ሌላ ለማንበብ ሞቲቬት ያደርገኛል። ሶ ለምን ወረቀት ላይ ማላነበው አልኩኝ። ከዛ እሱን ስፈልግ የምፈልጋቸው መጽሐፎች በብዛት የሉም።
ኢዮኤል መጽሐፍትን በኢንተርኔት አማካኝነት ከተለያዩ ድህረ ገጾች ላይ በማውረድ ለማንበብ ያደረገው ጥረት ግን ብዙም ወደፊት አላስኬደውም። እሱ እንደሚለው የሚፈልጋቸውን መጽሐፎች እንደ ልብ ማግኘት አልቻለም። በተለይ በእንግሊዘኛ የተጻፉ መጽሐፍትን እሱና በሱ ድሜ ያሉ ወጣቶች ማግኘት እንደማይችሉ ማስተዋለ። ስለዚህ የቴክኖሎጂ ዕውቀት ካለው ጓደኛው ጋር በመሆን አንድ ነገር ማድረግ አለብን በሚል መወያየት ጀመሩ።
እዚያ ሀገራችን ላይ እንግሊዘኛ መጽሐፍ ማንበብ ፈልጊ አሁን ምሳሌኛ ወጣቶች ነን ይሄን ስንፈልግ የግድ ስልክ ላይ ማንበብ አለብን በቃ ሶ እንዴት ነው መጽሐፎችን ለእንደኛ አይነት ወጣቶች የሚፈልጉ እንዴት ነው እናቀርብላቸው የሚሽል ስናስብ ነው ይሄ አይዲንቲፋይ ምንጭው ሲስተሙን አንድ ቢዘረጋለት እኔ ብቻ አይደለም እንደኔ አይነትም ሳያነቡ እንዴት ነው እንዲያነቡ እናረጋቸው የሚለው መስራት እንችላለን የሚለው ቪዥን ነበረ ሶ ቀጥታ ወደሱ ነበረ የገባ ነው።
ይህ ሐሳብ ነው ሸዋበር ቴክኖሎጂ ለተሰኘው ድርጅት መፈጠር ምክንያት የሆነው። ድርጅቱ በአሁኑ ሰዓት የኛ ቴክኖሎጂ ብሎ የሰየመው በኢትዮጵያ የሚገኙ በሺዎች የሚቆጠሩ አንባቢ ማህበረሰብንና ግለሰቦችን ተደራሽ የሚያደርግ እንዲሁም የተሻሻለ የመጽሐፍት ግብይት የሚፈጥር የሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ እየሰራ ይገኛል። እዮኤልና ጓደኛው እየሰሩት ያሉት ይህ የሰው ሰራሽ ልህቀት ማሽንን በማስተማር ወጣቶችና ተማሪዎች ምን ማንበብ እንደሚፈልጉ የሚያውቅ ሲሆን ያን መነሻ በማድረግ በአለም ዙሪያ ያሉ መጽሐፍትን ማግኘት እንዲችሉ ለማድረግ የተሰራ ቴክኖሎጂ መሆኑንና በጊዜ ሂደት እያደገ እንደሚሄድ እዮኤል ያስረዳል።
አርቲፊሻል ኢንተለጀንስ እንደ ሰው ልጅ አይምሮ ነው ሲጀምሩ ሳይሆን ስታድግበት ነው እየበሰለ ይመጣው አሁን መነሻው ላይ ነው ያለነው ከሁለት ከሶስት ከአራት አመት ወደፊት ስንገፋበት ይሄ ማቹር ያረገና አክዩሬሲ የጨመረ የሚሄድ ነገር ሲስተም ነው ሶ አሁን እኛ ዴቨሎፕ ያረግነው በራሳችን ከጊዜ ሂደት ግን ጥራቱንና ፓወርፉልነሱን ይጨምራል ብለን እናምናለን።
ቴክኖሎጂው የተሰራው እድሜያቸው ከ17 እስከ 30 አመት ለሚሆኑ ወጣቶች እንደሆነ እዮኤል ይገልጻል። በዚህ እድሜ ያሉ ወጣቶች በተለይ ለትምህርት ማገዣ የሚሆኑ እንግሊዘኛ መጽሐፍትን ከየትኛውም ዓለም ማግኘት እንዲችሉ የሚረዳ ሲሆን ቴክኖሎጂው የሰዎችን የመጽሐፍ ፍላጎት እያጠና በሄደ ቁጥር ተመሳሳይ መጽሐፍትን ፈልጎ በማግኘት ሰዎች የንባብ ልምዳቸውን እንዳያቋርጡ ለማገዝ እንደሚረዳም ይገልጻል።
ፎከስ ዲዮነ ሊፈልጉ የሚችሉ ናቸው ብለምናምናቸው ሲስተሙ የሚረዳን መጽሐፎች ናቸው እናስመጣውና ሂደቱን አሁን ለነገርሽ አልችልም ይሄ መጽሐፍ ልሽ አልችልም ምክንያቱም ሲስተሙ ነው ይሄ መጽሐፍ አምጣ የሚለን ያ ይሄ ነው ሀሪፍ የሚያደርገው ሲስተማችን ላይ ስለዚህ ምን እናስተምረው መጀመሪያ ጥያቄዎችን ሰጠዋለን ከዛ ዳታዎች ቢፈልጉን ዳታ ደግሞ ይሄን ዳታ ብሰጡኝ መልስ ሰጣችሁ ይችላል ይላል ሲስተማችን ሶ ትራንስ ዳታዎች ነው የምንጠቀመው ከሱ ዳታ ነው የተነሳ calculation prediction እየሰራ የሚሄዱ በጊዜ ሂደት በዳታ ብዛት አክዩራሲያችን ይጨምራል ብለን እናምናለን።
እዮኤልና ጓደኞቹ መነሻቸው መጽሐፍትን ማቅረብ ይሁን እንጂ ቴክኖሎጂያቸውን በዛ መገደብ አይፈልጉም። ቴክኖሎጂውን በመጠቀም ሌሎች የወጣቶችን ችግሮች መፍታት የሚችሉ ተመሳሳይ መፍትሄዎችን ማምጣት እንደሚፈልጉ እዮኤል ይገልጻል።
ከችግር ነው ነገር መነሳት የምትችዩ ከዛ መነሳት ያለብሽ እና ችግሮች ብለን ያሰብናቸው ነገሮች ቴክኖሎጂያችን መስራት ይችላል ብለን እናምናለን። አሁን የሰራነው ቴክኖሎጂ ችግር ብለን እናስባቸው እና ተጽዕኖ ሊፈጥሩ የሚችሉት የወጣት ህብረተሰብ ላይ ተጽዕኖ ሊፈጥሩ የሚችሉት ነገሮች ላይ ነው ፎከስ ማድረግ ሊፈልግ ነው።
የኛ ቴክኖሎጂ የተሰኘው የሰው ሰራሽ ልህቀት ከሶስት ወር በኋላ ተመርቆ ጥቅም ላይ ሲውል ከ5000 በላይ ወጣቶችን ተደራሽ ያደርጋል። በተጨማሪም ወጣቶቹ በባህላዊ መንገድ የሚሰራውን ያልተቀናጀ የሀገር ውስጥ የመጽሐፍ ስርጭት በቴክኖሎጂ ለማገዝ እየጣሩም ይገኛሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
የተከበራችሁ አድማጮች ለምሽቱ ያስተናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም በተናደሩ
Chalo da, 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 chal